የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። ጽዮን ግርማ ነኝ። ለዛሬ ታህሳስ 16 2011 ዓ.ም ምሽት ዝግጅቶቻችንን ይዤ አብሬያችሁ ቆያለሁ። በኢትዮጵያ የሚኒስትሮች ምክር ቤት በሳምንቱ መጨረሻ ባደረገው ስብሰባ ከፌዴራል ጠቅላይ አቃቤ ሕግ የተላከለትን የሲቪል ማህበረሰብ ድርጅቶች አዋጅ ለሕዝብ ተወካዮች ምክር ቤት መርቷል።
ከዚህ በፊት አላሰራ የሚሉ አንቀጾች ተቀይሮበት ተሻሽሎ የሚቀርቡ የሕግ ማዕቀፎች አሉ።
ዘገባ አለን። በሌላ ዘገባ ደግሞ ግንቦት ሰባት ከፓርቲ ይልቅ አገር አስቀድማለሁ ብሏል።
ለእኛ ቅድሚያው ድርጅታችን አይደለም፣ ለእኛ ቅድሚያው አገር። አገርን ማረጋጋትና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራ፣ ከዛ በኋላ ነው ድርጅት ፓርቲ ምንም ይመጣው።
ይህንንም በሙሉ ዘገባ እንመለስበታለን። በድሬዳዋ ዩኒቨርሲቲ በግጭት ምክንያት ተቋርጦ የነበረው ትምህርት መጀመሩን የተመለከተም ዘገባ ይኖረናል። የፌዴራል ቤቶች ኮርፖሬሽን ለንግድ ስራ በተከራዩ ቤቶች ያወጣውን አዲስ የኪራይ ተመን ደንበኞቹ ተቃውመውታል። የዚህንም ዘገባ ዝርዝር ይዘን እንመለሳለን። የአውሮፓውያኑ ገና በዛሬው ዕለት ለምታከብሩ ሁሉ እንኳን አደረሳችሁ። የሙዚቃ ምርጫ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን ነው የምናልፈው። በኢትዮጵያ የሚኒስትሮች ምክር ቤት በሳምንቱ መጨረሻ ባደረገው ስብሰባ ከፌዴራል ጠቅላይ አቃቤ ሕግ የተላከለትን የሲቪል ማህበረሰብ ድርጅቶች አዋጅ ለሕዝብ ተወካዮች ምክር ቤት መርቷል። ረቂቅ አዋጁ በአገሪቱ እየተካሄደ ያለውን ለውጥ ተከትሎ እንዲሻሻል ወይም እንዲቀየር የተወሰነውን የበጎ አድራጎት ድርጅቶችና ማህበራትን ሕግ የሚተካ ነው። የጸረ ሽብር ሕጉን ጨምሮ ከፍተኛ ቅሬታ ሲቀርብባቸው የቆዩ ሌሎች አዋጆችን የማሻሻሉ ወይም የመለወጡ ስራም ደረጃ በደረጃ እንደሚጠናቀቅ የጠቅላይ አቃቤ ሕግ ቃል አቀባይ አስታውቀዋል። የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ኃላፊ አቶ ዝናቡ ቱኑ በመስሪያ ቤታቸው የመቶ ቀናት እቅድና ከዛም በኋላ የሚሻሻሉ ወይም የሚለወጡ አዋጆችን በማብራራት ይጀምራሉ። ያነጋገራቸው እስክንድር ፍሬው ነው።
በእቅዳችን ውስጥ ያስቀመጥናቸው አንዱ ይሻሻላሉ ተብሎ አንዳንዶቹ ይጠናሉ፣ ገና ተጠንቶ ምንድነው መሆን አለበት ተብሎ የምንለያቸዋሉ። አንዳንዶቹ ደግሞ የሚሻሻሉ ናቸው ተብሎ የተቀመጡም አሉ። ለአብነት አይል የወንጀል ስነ ስርዓትና የማስረጃ ህጉም እንደዚያው መሻሻል አለበት ሁኔታ አለ። ህገወጥ ሰዎች ዝውውር ማሻሻግ ያስፈልጋል። የንግድ ህጉም፣ የጠበቆች፣ የምርጫ ህግም፣ የጦር መሳሪያ የያዝና አስተዳደር ህግም፣ የመረጃ ነጻነትና መገናኛ ብዙሀን አዋጅም፣ የኃይል አጠቃቀም አዋጅም፣ ቅድም ለሚኒስትሮች ምክር ቤት ቀርቦ ወደ ህዝብ ተወካዮች የተመራው የሲቪል ማህበረሰብ አዋጅም፣ የጸረ ሽብር አዋጅም ወዘተ የተመሳሰሉት ግማሾቹ የሚሻሻሉት ግማሾቹ ደግሞ በአዲስ እየተጠና የሚመጡ ተደርጎ ወሰዳሉና በዚህ በመቶ ቀናችንም አንዳንዶቹ የምንጨርሳቸው አንዳንዶቹ ደግሞ የተሻገረ ሰፊ ከምንም በላይ ደግሞ የሚመለከታቸው ባለድርሻዎችና ህዝቡም በስፋት እየተወያየበት በውይይት እየዳበረ የሀገሪቱ ህግ ነው ብሎ ሁሉም ሰው ቁብልነት እንዲኖረው ለማድረግ ነው እየሰራን ያለ ነው።
አቶ ዝናቡ እንግዲህ እሶ ሮሮ ስለሚሰማባቸው ብቻ አይደለም ህጎች የሚሻሻሉት ብለዋል። ግን በጣም ትኩረት ስበው የቆዩ ተቃውሞ የሚቀርብባቸው በነበሩት ህጎች ላይ እናተኩርና ለምሳሌ የጸረ ሽብር ህጉ፣ የመረጃ ነጻነት አዋጁ፣ ሲቪል ማህበረሰብ ድርጅቶች አዋጅ፣ እነዚህን የመሳሰሉት ወደ አምስት የሚጠጉት በተለይ ማለት ነው። እና አምስቱ ላይ ይቆዩልኝና በተለይ ስንቶቹ ይሻሻላሉ፣ ስንቶቹ ሙሉ በሙሉ ይቀየራሉ? ይሄ አገላለጽ ልክ ነው? አንዳንዱ የሚሻሻል ነው፣ አንዳንዱ ሙሉ በሙሉ የሚቀየር ነው የሚለው አገላለጽ ትክክል ነው? ከእናንተ
ትክክል ነው? ውይይት ላይ እንደዛ ልነሳ ይችላል። አሁን ባለን ደረጃ እየሰራን ያለ ነው ድናቸው መሻሻል አለበት የሚል በተለይ አማካሪ ምክር ቤቱ ብል ጥሩ ጥናት ጭምር እያደረገ በጥናት እየለየን እያሻሻልን ያለንበት ሁኔታ ነው አለ። የምናደርጋቸው ጥናትና የውይይት መድረኮቹ እነዚያ ህጎቹ እውነትም የማያሰሩ ከሆነ የማይቀየሩበት ምንም እነሻ ምክንያት የለም። ስለዚህ አይነካም አይቀየርም እያልን አይደለንም ያለ ነው። መስተካከል አለባቸው እና ተጨማሪ አዳዲስ ሀሳቦች ታክሎበት ከዚህ በፊት አላሰራ የሚሉ አንቀጾች ተቀይሮበት ተሻሽሎ የሚቀርቡ የህግ ማዕቀፎች አሉ።
የትኞቹ ለምሳሌ ሊከፋፍሉልን ይችላሉ? እነዚህ እስካሁን ባለው አካሄድ
እነዛዎቹ ውይይት ላይ ስለሆነ ሀሳቡ ተቀይሯል አልተቀየረም ማለት አልችልም። አሁን ባለን ደረጃ ለምሳሌ ስብ ድርጅቶች አዋጁ በጣም በጣም ብዙ አዳዲስ ጉዳዮች ታክሎበት ከዚህ በፊት አላሰራ ያሉ ጉዳዮች ሁሉ ወጥቶ በተሻለ ሁኔታ በእርግጥም ሲቪል ማህበረሰቡ ለሀገሪቷ ኢኮኖሚ፣ ለሀገሪቷ እድገት፣ ለሀገሪቷ የዲሞክራሲ መብት ኤክሰርሳይዝ ላይ ኤክሰርሳይዝ ላይ የበለጠ ተሳታፊ ሊያደርግ ፕላትፎርሙን ተመረበለጠ ተሳታፊ ሊያደርግ በሚችል ሁኔታ ተቀርጾ መጥቷል። መቀየርና መሻሻል ኮንሰፕቱ ከምን አንገል እንደሆነ እኔ ብዙም ባይገባኝም
ለማለት ነው እንደ አዲስ ሌላ ዋጅ ይወጣል ነው ወይስ ተሻሽሎ ይቀጥላል ነው?
ከዚህ ቀደም የሲቪክ ማህበረሰብ ድርጅቶች የበጎ አድራጎት ድርጅት አዋጅ ብለን ነበርን። እሱ አዋጅ አሁን የሲቪል ማህበረሰቦች ድርጅት አዋጅ በሚል ቀይረናል። ለእንሰን ቀይር ቀድሞ የነበሩትም የተወሰነ አንቀሶች ኖራሉ። አሁን ደግሞ በደረስንበት ለውጥ ደረጃ ደግሞ ሊታከሉበት የሚችሉ ጉዳዮች ኖራሉ። ዋናነት የኛ አዋጅ ለሀገሪቱ ሊጠቅም በሚችል ሁኔታ ዜጋን የማይገድብ ዜጎች በሀገራቸው ሰፊ ኮንትሪቢዩት ሊያደርጉ በሚችል ሁኔታ ታስቦ የተዘጋጀ አዋጅ ነው። ለዚህም በጣም ሰፊ መድረኮች እንደውም የሲቪክ ማህበራቶችም አባላት ጭምር ሰፊ ውይይት ከተደረገ በኋላ ነው እንግዲህ የመጨረሻውን ደረጃ ያዘ ይገኛል። ስቲል አልጸደቀም። መጨረሻው ይሄን ሀገሪቱን የማስተክ ስልጣን ወዳለው ኃይል ተመርቷል ወይንም አካል ተመርቷል። እሱ ደግሞ ተዋይቶ የሚያክልን ነገር ካለ ያክለውበት በዛው እንድሰርቀ የሚያደርግም ከሆነ እንድሰርቀ የሚደረግበት ሁኔታ ነው አለ።
የመጨረሻ ጥያቄ ላድርገው አቶ ዝናቡ። እንግዲህ የሲቪል ማህበረሰብ ድርጅቶች ረቂቅ አዋጅ ወደ ፓርላማ ተልኳል። ሌሎችስ የጸረ ሽብር ህጉ እንዲሁም የመገናኛ ብዙሃን ነጻነት አዋጁ፣ የምርጫ ቦርድ፣ ሌሎችም መቼ ይላካሉ? ከስንት ሳምንታት በኋላ ቀደም ተከተል ይዛችኋል ወይስ?
አሁን ቀደም ተከተል አድርገን እየሰራን ያለ ነው። በቅርቡም ሰምተን እንደሆነ የዚህ የምርጫ ህጉንም እንደዚሁ አንዱ የምርጫ ቦርዱን መልሶ ማቋቋምንም የምርጫ ህጎችን ጭምር እንደዚሁ ባለድርሻ አካላት ጭምር እያወያየን ያለንበት ሁኔታ ነው አለው። ይህ በደንብ ተዋይቶ ፈር ከያዘና ቅርጽ ከያዘ በኋላ ደግሞ ወደሚመለከታቸው አካላት ቀርቦ የሚጸድቅ ይሆናል ብለን እንጠብቃለን። የመረጃ ነጻነትና የመገናኛ ብዙሀንንም እንደዚሁ ባለፈው ለሚመለከታቸው ለመገናኛ ብዙሀን አመራሮች፣ ድርጅቶች፣ ለተፎካካሪ ፖለቲካ ፓርቲዎች፣ ለሚመለከታቸው የዘርፉ ምሁራን አመራሮች ጭምር ቀርበው ውይይት እያደረግንበት ያለ ሁኔታ አለ። የጸረ ሽብር ህጉንም በዚሁ መጠን እንደዚሁ ውይይት እየተደረገበት የሚሄድበት ሁኔታ ነው አለ። አሁን አዋጆቹ ደንቦቹ እንዲጸድቅ የሚፈለገው ከዚህ በፊት የሆነ ቡድን ሰርቶ ዝም ብሎ በጓዳ ያስገባን እናጸድቅበት አይነት አግባብ አይኖርም። የህዝቡ ልዋይበት የሚመለከት ባለ ድርሻ ነኝ የሚል አካል ሁሉ እንዲዋይበት ይፈለጋል። ለዛም ለውይይት ክፍት እያደረግናቸው ናለው። ባለሙያ በራሱ ደረጃ ተዋይቶ የሚያመጣቸዋለሁ። ዘን ባለሙያ መጣቸውን ደግሞ የሚመለከተው ባለድርሻ አካላት በደንብ አብራልተው በደንብ አስተያየቶቹን ማክለውበት ፋይናሌ ደግሞ እሱ እየተቀረጸ ሄድና ሀገሪቷ ህግ የማስጠቅ ስነስርዓቷን ተከትለው የሚጸድቅበት ሁኔታ ነው የሚሆነው። ይህን ስቴፕ ሁሉ ተከትለ እንሄዳለን ማለት ነው።
መቼ ይቀርባሉ እነዚህ አሁን የጠቀሷቸው? አሁን እንግዲህ በሲቪል ማህበረሰብ ቀነ ገደብ ማስቀመጥ አይቻልም። በመቶ ቀናት ብቻ ነው ማለት የምንችለው?
አንችልም። አሁን ዛሬ ነገ የምንልበት ዋና ምክንያት የለንም። ምክንያቱም ሀሳብ በመጣ ቁጥርና ወደ ውይይት መድረኮች እያመጣን ስለሆነ ውይይት መድረኮች በመጣና በዳበረ ቁጥር ሁሉ በደንብ ዳብሮ እስኪወጣ ድረስ ስራው እየተሰራ ነው የሚሄደው። ግን በዚህ አመታት በተለይ በዚህ አመት ላይ እነዚህ የምርጫ ህጉንም ከምርጫ ቦርዱንም መልሶ ከማቋቋም ጀምሮ ምርጫ ህጉንም የዚህ የመረጃ ነጻነት እና መገናኛ ብዙሃንም የጸረ ሽብር ህጉንም በእርግጠኝነት በእነዚህ በመቶ ቀናት ሂደቶቻችን ውስጥ እና ከዛም ትንሽ አለፍ ብሎ ባለው ግዛቶች ውስጥ ይጸርቃሉ ተብሎ ይጠበቃሉ።
አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቤ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እስክንድርንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ከየትኛውም ጉዳይ በላይ መቅደም ያለበት አገርን ማረጋጋትና ሰላምን ማስፈን ነው ሲል አርበኞች ግንቦት ሰባት አስታወቀ። ሰላምና መረጋጋትን በኢትዮጵያ እውን ለማድረግ ከለውጥ ኃይሉ ጋር ባለው አቅም ሁሉ እንደሚሰራም የንቅናቄው መሪ አረጋግጠዋል። ፓርቲ ለመገንባት እየሰራ መሆኑን የገለጸው ንቅናቄው መዋቅሩ ከስር ወደ ላይ የሚገነባ ነው ብሏል። መለስካቸው አመሃ ዝርዝሩን ይዟል።
አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ በአዲስ አበባ ጠርቶት በነበረ ህዝባዊ ስብሰባ ወደፊት ይመሰረታል ስላለው ፓርቲ መርሃ ግብርና አወቃቀሩን ለተሰበሰበው ህዝብ ማብራሪያ ሰጥተዋል። የንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ የዚህ ፓርቲ ርዕዮተ ዓለማዊ አምዶች በዜግነት ላይ የተመሠረተ ዴሞክራሲያዊ የፖለቲካ ሥርዓትና ፍትሐዊ ምጣኔ ሀብት የሰፈነበት ማኅበረሰብ ማደራጀት እንደሆነ ገልጸዋል። የፓርቲው መዋቅር ምን እንደሚመስል ደግሞ የገለጹት አቶ አንደርጋቸው ጽጌ ነበሩ። አቶ አንደርጋቸው እንደገለጹት በመደራጀት ሂደት ላይ የሚገኘው የአዲሱ ፓርቲ መሰረት በወረዳ ላይ ይጀምራል። ማንኛውም የዚህ ፓርቲ መሪ ሊመጣ የሚችለው በወረዳ ደረጃ በሚገኙ የፓርቲው አባላት ተመርጦ ብቻ እንደሚሆንም አስታውቀዋል። ሌላው የንቅናቄው አመራር አባል አቶ ቸኮል ጌታሁን ደግሞ በዚህ ረገድ ንቅናቄው ባለፉት 3 ወራት ምን ምን እንደሰራ አብራርተዋል። የተሰበሰበው ህዝብ በበኩሉ መድረኩን ሲያገኝ ቅድሚያ ሰጥቶ የተወያየበትና የጠየቃቸው ጥያቄዎች በሀገሪቱ ከሚታየው የሰላም እጦት ጋር የተያያዘ ነበረ። ለዚህ ጥያቄ ጠቅላላ አድርገው ምላሽ የሰጡት ፕሮፌሰር ብርሃኑ ነጋ ናቸው።
እኛ በምንም አይነት ከአሁን በኋላ እንዲህ አይነት ግጭት እየፈጠሩ አገሪቱ እንዳትረጋጋ ለማድረግ የሚሞክሩ ኃይሎች ካሉ እነሱን ከለውጥ ኃይሉ ጋር ከነ አብይ ጋር ሆነን ማድረግ ያለብንን ነገር አድርገን በመጀመሪያ ማስረገጥ አለብን ይሄንን ሰላም ማምጣት። እሱን እንደምናረግ ቅንጣት ታክል አትቀራጥም። ለእኛ ቅድሚያው ድርጅታችን አይደለም፣ ለእኛ ቅድሚያው አገር። አገርን ማረጋጋትና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራ፣ ከዛ በኋላ ነው ድርጅት ፓርቲ ምንም ይመጣው። ስለዚህ በዚህ ጉዳይ ላይ ይሄ አገር ሰላም እንዲሆን ማድረግ ያለብንን ነገር ሁሉ ከዚህ የለውጥ ኃይል ጋር ሆነን እንደምናረቅ ቃል እንገባላችኋለን። ምንም ወደ ኋላ ምን ይሆናል።
የታዳሚው ህዝብ ሌላው ስጋት በአሁኑ ወቅት በሀገሪቱ በሚስተዋሉ ችግሮች በመንግስት አስተዳደር መዋቅሮች ታችኛው ክፍል ያሉ ሹሞች የሚፈጥሯቸው እንቅፋቶችን የተመለከተ ነበረ። በአጠቃላይ በመንግስት ቢሮክራሲ ውስጥ ከዝቅተኛ እስከ መካከለኛ ደረጃ የሚገኙ አንዳንድ ሹማምንት የለውጡን ሂደት የሚገታ እርምጃ እንደሚወስዱ የሚጠቁሙ አስተያየቶች ከህዝቡ ተሰንዝረዋል። የአቶ አንዳርጋቸው ጽጌ መልስ ለዚህ ኃላፊነቱን መውሰድ ያለበት ህዝቡ ራሱ እንደሆነ የሚያመለክት ነበር።
በየወረዳው አሁንም የጥንቱን አመለካከትና አሰራር ይዘው ምንም አይነት ነገር እንዳይቀየር ሙከራ የሚያደርጉትን ሰዎች እኔ በበኩሌ ዶክተር አብይ አይደለም የሚቀይራቸው ብዬ ነው ማለት ነው። እናንተው ናቸው። በወረዳ ደረጃ በሺዎች የሚቆጠሩ አባላት ይዛችሁ ተደራጅታችሁ ከቆማችሁ እዛ ወረዳ ውስጥ ማንም ሊተፋፋችሁ የማይችልበት ማንም ሊያስራችሁ የማይችልበት ነው ያመጣ ትችላላችሁ። ሌላ መፍትሄ የሌለው ነገር ነው። ዋስትናው ምንድን ነው የሚል ጥያቄ አለ በየወረዳው በየምኖ ሚል ምንድነው ሀገራዊ ዋስትናው? ምንድነው ዋስትናው? ሌላ ነገር እንደማይመጣ ሌላ ነገር ተቀልብሶ ሌላ ነገር እንደማን የተሰጠው መልስ ምንም ዋስትና የለም። ዋስትናው ድርጅት፣ ዋስትናው እንደገና ድርጅት ነው። ዋስትናው ተደራጅቶ ለማንም ቢሆን ከዚህ በኋላ መብቴን ነፃነቴን አሳልፌ አልሰጥም፣ ቅድም ያልኩት አገር ሰው ልጅ ነኝ ማለት ብቻ በቃ።
የስብሰባው ተካፋዮች በአሁኑ ጊዜ የኢትዮጵያ ወጣቶችን የተለያዩ ችግሮች እንዴት ለመፍታት አስባችኋል የሚል ጥያቄም አቅርበዋል። በተለይም ከስነ ምግባር ጉድለትና በአጠቃላይ ከሞራል መላሸቅ ጋር በተያያዘ ወጣቶች ስላጋጠማቸው ተግዳሮት የተለያዩ ጥያቄዎች ተነስተዋል፣ አስተያየቶች ተሰንዝረዋል። አቶ አንዳርጋቸው ችግሩ መታየት ያለበት ሀገሪቱ ካሳለፈችውና አሁን ከምትገኝበት ድባብ አኳያ መሆን እንደሚገባው አመልክተው የመፍትሄ አቅጣጫም ጠቁመዋል።
ወጣቶቹ ከበቀሉበት ታሪካዊ ማዕቀፍ፣ ኢኮኖሚና ማህበራዊ የሞራል ማዕቀፍ፣ ስልጣን ላይ ከነበሩት ርካሽ አሰራርና አመለካከት ሲያንጸባርቁ ከነበሩት መሪዎች ማዕቀፍ ውጪ ልናያቸው አንችልም። በተወሰነ ደረጃ ይሄን ተረድተን፣ ነገር ግን ካሉበት ችግር ራሳቸውን በራሳቸው ነፃ ማውጣት የሚችሉበት ጠንካራ የሆነ የወጣቶች አደረጃጀት እንዲኖርና ከመካከላቸው እንደተባለው በእንዲህ አይነቱ ሽማግሌ ሳይሆን በእድሜያቸው በሚቀራረቡ ወጣቶች አማካኝነት ከብዙ ነገር ራሳቸውን እያስተካከሉ በጣም ጠንካራ የሆነ የወጣት እንቅስቃሴ በመፍጠር በዚህ እንቅስቃሴ አማካኝነት ከራሳቸው አልፎ አገራቸውና ሕዝባቸውን የሚታደጉበትን ሁኔታ መፍጠር ትክክል ነው የሚል እምነት ስላለን አንዱ የአደረጃጀት ስትራቴጂያችን ጠንካራ የሆነ የወጣቶች እንቅስቃሴና ማህበር ማቆም።
ከታዳሚዎች መካከል ስለ ታሪክም በእጅጉ የጨነቃቸው እንደሚገኙበት ከአስተያየታቸውና ጥያቄዎቻቸው መገመት ይቻላል። ፕሮፌሰር ብርሃኑ ግን ታሪክ የፖለቲካ መጫወቻ መሳሪያነቱ ማብቃት አለበት የሚል አቋም እንዳላቸው ፍንጭ ሰጥተዋል። የፖለቲካ ፓርቲዎች ተግባር በኢትዮጵያ በታሪክ ከመከራከር ውጪ ነው ይላሉ።
ኢትዮጵያ አንድነቷን ጠብቃ ዴሞክራሲያዊ ሆና የምትኖርበትን ሀገር መጠበቅ። የኢትዮጵያ ታሪክ 100 ዓመት ነው የሚለው ሰው ይመቸው ይሄድና ከታሪክ ምሁር ጋር ይከራከር። የኛ ጉዳይ ሷል የኛ ጉዳይ እቺን አገር በርግጥም ዴሞክራሲያዊ ታርገን ማለፍና ለልጆቻችን ማስረከብ ነው። ወደፊት ነው እንጂ ምናየው በምንም አይነት ወደ ኋላ ያየን ስንጓተታ ኖርም ካሁን በኋላ።
አርበኞች ግንቦት 7 ትናንት በጠራው ህዝባዊ ስብሰባ እጅግ ብዙ ሊባል የሚችል ታዳሚ ተገኝቶበታል። ረጅም ሰዓታትም ይወሰደ ነበር። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። በተከታዩ ዘገባችን ወደ ድሬዳዋ ዩኒቨርሲቲ እናመራለን። በድሬዳዋ ዩኒቨርሲቲ ካለፈው ሳምንት ሰኞ ጀምሮ በተቀሰቀሰ ግጭት የመማር ማስተማር ሂደት ተቋርጦ ቆይቷል። አብዛኞቹ ተማሪዎችም ዩኒቨርሲቲውን ለቀው ወጥተዋል። ሆኖም ከትላንት በስቲያ በዩኒቨርሲቲው በቀሩ ተማሪዎችና በዩኒቨርሲቲው መካከል በተደረገ ውይይት ትምህርት እንዲጀመር መወሰናቸውን ተከትሎ ትላንት ትምህርት በከፊል መጀመሩ ታውቋል። የግጭቱ መነሻ፣ ተማሪዎች አሁን የሚገኙበት ሁኔታና የአካባቢው ማህበረሰብ ሚና በተመለከተ የድሬዳዋው ዘጋቢያችን አዲስ ቸኮል ተከታዩን ዘገባ አድርሶናል።
ባለፈው ሰኞ ታህሳስ 8 2011 ዓ.ም ምሽት የተጀመረው የድሬዳዋ ዩኒቨርሲቲ ግጭት በቀጣዮቹ ቀናት ተባብሶ የመማር ማስተማር ሂደቱን አስተጓጉሎት ቆይቷል። ሆኖም ዩኒቨርሲቲው ትላንትና እሁድ ታህሳስ 14 ቀን በዩኒቨርሲቲው ከቀሩ ተማሪዎች ጋር ባደረገው ለሚዲያዎች ዝግ የሆነ ውይይት ትምህርት ለመጀመር ተስማምተዋል። ወደ ዩኒቨርሲቲው ሄጄ ለማጣራት ያደረኩት ሙከራ ሚዲያዎች ወደ ዩኒቨርሲቲ እንዳይገቡ የተጣለው ክልከላ ባለመነሳቱ ባይሳካልኝም ከግቢው ሲወጡ ያነጋገርኳቸው ተማሪዎች ግን ትምህርት በከፊል መጀመሩን አረጋግጠውልኛል።
የሃይማኖት አባቶች፣ የተለያዩ ተቋም ተሰሚነት ያላቸውን ሰዎች እና ከተማሪም የተወሰነ ተወካዮችን አስገብቶ የተወሰነ ስብሰባ አድርጎ በዛ መሰረት ሰላም ይኖራል በሚል ነገ ክላስ ይጀመራል የሚል ማስታወቂያ በየዶርሙ እየዞረ በስፒከር አወጀ። ያው እንደምናየው ዛሬ ጠዋት ክላስ አለ ብለን ገባን። ተማሪው ፈርቶ አልገባም። የተወሰነ ተማሪዎች ግን ገብተን ተምረን ይባውን እየወጣን ነው።
በአሁኑ ሰዓት ከግማሽ በላይ የሚሆኑ ተማሪዎች ከዩኒቨርሲቲው ለቀው ወደ ቤተሰቦቻቸው እንደሄዱ ወይም ድሬዳዋ ከተማ እንደሚገኙ ተማሪዎች ይናገራሉ። አሁን ትምህርት የመጀመሩ ዜና ብዙ ተማሪዎችን ወደ ዩኒቨርሲቲው እንደሚመልስ ተስፋ ቢደረግም የኦሮሞና የሶማሌ ተማሪዎች ዋና ተዋናይ እንደነበሩበት በሚነገረው በዚህ ግጭት የሶማሌ ተማሪዎች ዩኒቨርሲቲውን መልቀቃቸው ስጋቱ እንዳይረግብ አድርጎታል።
ሶማሌ ተማሪዎች አልገቡም። አሁንም ተማሪው ስጋት ላይ እንዲሆን ያደረገው ግማሹ ተማሪ ገብቶ ማለት ግጭቱ ላይ የነበረው ከፊሉ አካል ገብቶ እየተማረ ከፊሉ ሳይማር እንዴት የሆነ ሰላም ይገኛል በሚል ነው አብዛኛው ተማሪ ላለመግባት የቀረው።
በዛሬው ዕለት መረጃ እንዲሰጡኝ የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ ዘውዴን በአካልም በስልክም ለማግኘት ያደረኩት ተደጋጋሚ ጥረት አልተሳካልኝም። የድሬዳዋ ዩኒቨርሲቲ ግጭት አነሳስን በተመለከተ የተለያዩ አስተያየቶች ይሰጣሉ። የአሜሪካ ድምጽ ያነጋገራትና ስሟን መግለጽ አልፈለገች አንድ ተማሪ ግጭቱ ሰኞ ታህሳስ 8 2011 ዓ.ም በተማሪዎች መካከል በተፈጠረ አለመግባባት አንድ የሶማሌ ተወላጅ በመደብደቡ ጉዳይ የብሔር መልክ እንደያዘ ትናገራለች።
ሁለት ግለሰቦች ተጣሉ እና ያንን ኬስ ወደ ብሔርተኝነት ተቀይሮ ነው እንግዲህ በትልቁ የተስፋፋው ችግሩ ማለት ነው።
ባለፈው ሳምንት በስልክ አናግሬያቸው የነበሩት የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ ዘውዴ ግን ግጭቱ ሆን ተብሎ በታቀደ ሁኔታ የተቀነባበረ ሊሆን ይችላል የሚል እምነት አላቸው።
የግጭቱ መንስኤ ሰኞ ዕለት ምሽት ከሶስት ሰዓት በኋላ እና ዶርም አካባቢ ያሉ ብሬከሮች አሉ፣ የመብራት ብሬከሮች እነሱን ብሬከሮች በማጥፋት ነው ሁከት ለመበጥበጥ ሙከራ የተደረገው።
ማን ነው ይህን ያደረገው?
ይህንን ያደረገው አካል እስካሁን ድረስ በፖሊስም ሊደርስበት አልቻለም። በተጠናና በተቀናጀ መልክ ነው የሚመስለው ድርጊቱ ተጠምቶ የተደረገ ነው የሚመስለው። ከዛ በኋላ የጸጥታ አካሉም እዛ ጋር ደርሶ መቆጣጠርም አልቻለም። ምክንያቱም የተጠናና የታቀደ ስለነበረ ግርግሩን ከፍ አድርገውት የተወሰኑ ተማሪዎች ላይ አንድ ስድስት ተማሪዎች ላይም ጉዳት ደርሷል። ጉዳቱ ቀላል ቢሆን የአንድ ተማሪ ነው ትንሽ ከፎቅ ላይ የተወረወረ ተማሪ፣ እሱ ትንሽ ጠንከር ያለ ጉዳት ነው የደረሰበት። ሌሎቹ እንኳን አሁን በመልካም ጤንነት ላይ ይገኛሉ። እና በማግስቱ በቃ ያንን ወላድ የጸጥታ አካል ወዲያው ከተወሰነ ሰዓት በኋላ ተቆጣጥሮታል። በማግስቱ ግን ጠቡ አልበረደም። እንደገና ጽንፍ ይዞ ብሔር መልክ ወደ መያዝ ሄደና ግጭቱ የተማማሰ መጣ።
በግጭቱ እርስ በርስ ከነበረው መደባደብና መፈነካከት በተጨማሪ ግጭቱን ለማብረድ የገቡ የፖሊስ አባላትም ድብደባ መፈጸማቸውና አስለቃሽ ጭስ መጠቀማቸው ተማሪዎች ግቢውን ለቀው እንዲሄዱ የራሱን አስተዋጽኦ ማበርከቱን የአካባቢው ነዋሪዎችና ተማሪዎች ይናገራሉ። የዩኒቨርሲቲው አስተዳደር አስቀድሞ ሮብ ዕለት የኦሮሞና የሶማሌ ተወላጅ ተማሪዎችን በተናጠል፣ አርብ ዕለት ደግሞ ሁሉንም ተማሪዎች ሰብስቦ በማነጋገር ግጭቱን ለማብረድ ያደረገው ጥረት የተፈለገውን ያህል ውጤት እንዳላመጣ ተማሪዎች ይናገራሉ። ትላንት እሁድ ያካሄዱ ሶስተኛ ውይይት ግን ውጤት ማሳየት የጀመረ ይመስላል። የድሬዳዋ ዩኒቨርሲቲ በቅርብ አመታት ነዋሪዎች በበዙበት ሰፈር ውስጥ የተሰራ አዲስ የሚባል ዩኒቨርሲቲ ነው። ይህም በአንድ በኩል የኦሮሞ ነዋሪዎች የሚበዙበት የገንደ ተስፋ ሰፈር፣ በሌላው ጎኑ ደግሞ ሶማሌ ነዋሪዎች የሚበዙበት የመርመርሳ ሰፈር መካከል የሚገኝ በመሆኑ የኦሮሞና የሶማሌ ተማሪዎች ግጭት ከተሰማ በኋላ የሁለቱ ሰፈር አንዳንድ ወጣቶችን በግጭቱ ተሳታፊ መሆናቸውን በስብሰባው ላይ መነሳቱን ተማሪዎች ይናገራሉ። ያም ሆኖ የአካባቢው ነዋሪዎች ሸሽተው ከዩኒቨርሲቲ ወጡ ተማሪዎችን ሲንከባከቡ እንደነበር ሐሙስ ታህሳስ 11 ቀን ከዩኒቨርሲቲው አመራሮችና ከድሬዳዋ አስተዳደር ፍትህና ህግ ጉዳዮች ቢሮ ጋር ባደረጉት ውይይት ተናግረዋል።
ያ ችግር ሁለቱ መንደር ውስጥ ገብቶ መንደር ውስጥ ሌላ ችግር እንዳይፈጠር እኛ ጋር ያመጡ ወጣቶችን ሰብስበን ምሳ ብልተን እመልሳለን። እናንተ ጋር ያደረሱ ወጣቶችን ሰብስቡና መልሱ ብለ ተደዋወለ እና እንደዛው እኛ ማክሰኞ ዕለት 30 ተማሪ ምሳ ብልተን ለጸጥታ ሰጠን ተመለሰ። ትላንትና ያ ችግር ደግሞ ሲፈጠር ወደ ወሎ ተማሪ አካባቢ ሰበሰበ። እነኚህ ተማሪዎች ኦሮሞ ብቻ አይደሉም፣ ሶማሌ ብቻ አይደሉም፣ አማራ፣ ጉራጌ፣ ትግሬ፣ ሀዲያ ዋቴቨር ከመቶ ተማሪ ውስጥ ብሔር ብሔረሰብ ናቸው እና እነዛን ተማሪ ምሳ ገዝተንላቸው ለሚመለከተው አካል ተደዋውለን እነዛን ተማሪ ወደ ግቢ እንዲመለሱ አደረግን። ይሄን ያህል እንድታወቁልን አንፈልግም። ባታወቁልን ምሳ ያለን ምክንያቱም የኢትዮጵያዊነት ኃላፊነት ስላለብን ግዴታችንም ስለሆነ
የዩኒቨርሲቲው ተማሪ የመማር ማስተማር ሂደቱ በአግባቡ እንዲቀጥል የመንግስትና የገለልተኛ ጸጥታ ኃይሎች አስተማማኝ ጥበቃ ግድ ነው ይላሉ። ባለፈው ሳምንት በዩኒቨርሲቲው በተጠሩት የተማሪ ስብሰባ ላይ የተንጸባረቀውም ይሄው ነው። የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ በበኩላቸው ከአጎራባይ ሰፈሮች ወደ ዩኒቨርሲቲው ማንም እንዳይገባ አጥሩን ከማጠናከር ጎን ለጎን በቀውንም እንደሚያጠናክሩ ተናግረዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ወደ ዛሬው የመጨረሻ ዘገባችን ነው የምናልፈው። የፌዴራል ቤቶች ኮርፖሬሽን ለንግድ ስራ በተከራዩ ቤቶች ያወጣውን አዲስ የኪራይ ተመን ደንበኞቹ ተቃወሙ። ነጋዴዎቹ የወቅቱን ሁኔታ ያላገነዘበና በእጅጉ የናረ ጭማሪ ነው ይላሉ። ኮርፖሬሽኑ እንደገና እንዲመለከተውም አቤቱታ አቅርበዋል። ኮርፖሬሽኑ ተመኑ ተጠንቶ የወጣ ዋጋ መሆኑን ገልጿል። ለውይይት ግን ዝግ አይደለም ብሏል። መለስካቸው አመሃ ዝርዝር አለው።
የፌዴራል ቤቶች ኮርፖሬሽን ለንግድ ሥራ ባከራያቸው በሺዎች በሚቆጠሩ የተለያየ ደረጃ ያላቸው ቤቶቹ ያወጣውን አዲስ የክራይ ተመን ተከራዮቹ ተቃውመውታል። ባለፈው ሳምንት ለተከራዮቹ ይፋ የተደረገው ይህ የክራይ ተመን እንደየአካባቢው የተለያየ ነው ቢባልም በአጠቃላይ ሲታይ ግን ጭማሪው ከ700 እስከ 1000% እንደሚደርስ ተከራዮቹ ይናገራሉ። ዛሬ ረፋዱ ላይ በኮርፖሬሽን ዋና ጽሕፈት ቤት አቤቱታ ያቀርቡ ከነበሩ ደንበኞች መካከል አቶ ጥላሁን አልታየ ለቪኦኤ በሰጡት ቃል ደግሞ ከዚያም በላይ ጭማሪ እንደተደረገ የሚጠቁሙ ይመስላል።
ለረጅም ጊዜ እንጠቀምበት ከነበረው ክራይ በ2000ና በ3000 እጥፍ የቤት ክራይ እና የቢሮ ክራያችን ስለጨመረ ለዋናው መስሪያ ቤት አቤቱታ ለማድረግ ዛሬ መጠዚህ ቦታ ተገናኝተናል።
በፊት ይከፍሉት የነበረው ኪራይ ምን ያህል ነበር?
እኔ በፊት 4500 ብር ከፍል ነበረ በወር።
በስንት ካሬ ሜትር?
ካሬ ሜትሩን በትክክል አላውቀውም እና ስሌቱን በትክክል አላውቀውም። ብቻ በዚህ ሂሳብ ነበር የምከፍለው። ካሬ ሜትሩ ይሄ ነው ለማለት አሁን በትክክል ለመግለጽ አልችልም። እኔ
ግን ስንት ነው አሁን የተጨመረበት?
አሁን የተጨመረብኝ ወደ 2000 ጥፍ ሆኖ ወደ 39700 ምናምን ብር መጥቶብኛል።
የተከራይ ነጋዴዎች ባቋቋሙት ጊዜያዊ ኮሚቴ ለኮርፖሬሽኑ የቀረበው አቤቱታ አቶ ጥላሁን በግል ከገለጹት ቅሬታ ጋር የሚመሳሰል ነው። የቀረበውን አቤቱታ ይዘት ለስብሰባው በንባብ ያሰሙት የኮሚቴው አባል አቶ አለማየሁ በፈቃዱ ነበሩ።
የተጣለብን የክራይ ዋጋ እጅግ በጣም የተጋነነ፣ የስራችንን አይነትና የገበያውን ሁኔታ ከግምት ውስጥ ያላስገባ ከመሆኑም በላይ መንግስት ገበያውን ለማረጋጋት የጣለብንን አደራ እንዳንወጣ የሚያደርገን በመሆኑ ውሳኔው ተግባራዊ ለማድረግ ያዳግተናል። ሁሉንም የኮርፖሬሽኑ ተከራዮች ያማከለ የውይይትና የምክክር መድረክ ሳይፈጠርና በጉዳዩ ላይ ሐሳባችንን ሳይሰማ የተጋነነውን የኪራይ ተመን በተከራዮች ላይ ለመጫንና ለማስፈጸም መሞከሩ ተገቢና ፍትሃዊ ባለመሆኑ ኮርፖሬሽኑ ተመኑን በድጋሚ እንዲመለከትልን እንጠይቃለን።
የፌዴራል ቤቶች ኮርፖሬሽን የኮርፖሬት ኮሚኒኬሽን ዲሬክተር አቶ ክብሮም ገብረ መድን ግን ጭማሪው የተደረገበት አተማመን በዘፈቀደ እንዳልሆነ ይናገራሉ። የተለያዩ ባለሙያዎች የተሳተፉበት የስራ ውጤት እንደሆነም ያብራራሉ።
ጥናቱ የሚያመላክተው ከሌሎች ለምሳሌ ከግል ከሌሎች አከራዮች በሀገራችን ውስጥ የሚገኙ ስም ባልጠቅስ ከሌሎች አከራዮች ዝቅተኛው የሚባለው ክራይ ነው የሆኑ ተመን የሚል ነው የጥናቱን የሚያመለክተው። ሆኖም ግን የተሰራው ስራ ፍጹም ወይ ሙሉ በኩል ላይ ነው ማለቱ እና ምንም የምናየው ነገር ወይም ምንም ማናየም ብሎ መዝጋት ተገቢ አይደለም። መታየት ያለባቸው ነገሮች መታየት ካለባቸው ቅሬታ መቅረብ አለበት ተብሎ የቅሬታ ስርዓት ተዘርግቷል። ያሁኑ የመጡ ሰዎች የሚያቀርቡት ሰነድ የዚሁ አካል አድርገን ምላሽ እንሰጥበታለን ማለት ነው።
አቶ ክብረውም አክለውም የኮርፖሬሽኑ ደንበኞች በተጨመረው የቤት ክራይ ሊደናገጡ ይችላሉ፣ ግን ኮርፖሬሽኑ ከጭማሪው በፊት ያደረገውን ጥናት አስተውሰው ለጭማሪው ሌሎችም ተጨማሪ ምክንያቶች እንዳሉ ያስረዳሉ።
የሚከፈለው ያለው አሁን ተቋሙን ወይ ደግሞ ያሉትን ቤቶችን ለመንከባከብ ለመጠገን እንኳን የማያስችል ክፍያ ነው ሲከፈል የነበረው። ስለዚህ ማሻሻል ያስፈልጋል። ሁለተኛ እነዚህ ቤቶችን ተጠቅመን ምንሰበስበው ገቢ አዳዲስ ቤቶች ለሌሎች ነጋዴዎች፣ ለሌላ የህብረተሰብ ክፍል፣ ለነዋሪው ቤት የምናቀርብበት እድል ያው መፍጠር አለብን። የኛ ኮርፖሬሽን የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅት ደግሞ የሚተዳደረው በሚያስገባው ገቢ ነው። እነዚህ ቤቶችንም የሚገነባቸው ምንም ከሌላ በጀት አምጥቶ አይደለም፣ ከነዚህ ከሚሰበስበው ገቢ መሰረት አድርጎ ነውና ያው የሀብት ክፍፍሉን ወደ ታች ለማድረስ ሌላውም ዜጋ ተጠቃሚ ለማድረግ ታስቦ ነው።
ተከራይ ነጋዴዎች በጭማሪው ኪራይ ላይ ከኮርፖሬሽኑ ጋር ለመወያየት ለታህሳስ 25 ቀን 2011 ዓ.ም ቀጠሮ ይዘዋል። ዛሬ የፌዴራል ቤቶች ኮርፖሬሽን እየተባለ የሚጠራው ይህ አካል ከደርግ ጊዜ ጀምሮ በተለያዩ ስሞች ሲጠራ የኖረ ድርጅት ነው። የኪራይ ቤቶች ድርጅት የመንግስት ቤቶች ኤጀንሲ ሲባል ነበረ። ይህ የመንግስት የልማት ድርጅት የሚያስተዳድራቸው ቤቶች ዛሬ በአዲስ አበባና በድሬዳዋ ከተሞች ብቻ የሚገኙ ናቸው። ድርጅቱ መጀመሪያ ሲመሰረት ደርግ ከ42 ዓመታት በፊት ባወጀ አዋጅ የወረሳቸውን ቤቶች ለማስተዳደር እንደነበረ አይዘነጋም። ከዚያ ወዲህ ግን ድርጅቱ የገነባቸው ሕንፃዎች መኖራቸውም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። I don't care about the presents underneath the Christmas tree. I just want you for my own, more than you could ever know. Make my wish come true.
አድማጮች ለዛሬ ምሽት ያስተናዳናቸው ዘገባዎች እነዚህ ነበሩ። እንግዲህ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅቱን ሲያቀናብርልን የቆየው ደግሞ ሞክቢል ያብሮ ነው። የስርጭት መሐንዲሱም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን መልካም ምሽት፣ እንደዚሁም የአውሮፓውያኑን ገና ለምታከብሩ መልካም በዓል እያልን በተከታዩ የክርስመስ ዜማ እንተዋችኋለን። ደህና ደሩ። በነገው ምሽት እንገናኝ።
ቱንን ራዶኒ ሰገለ አሜሪካት